gaietà de Jesús Cristo sea un salam el hecho a yo me grisaré a sereñón y te mostraré en el que fulí me da que me bete y honal un lección me domina del go zarem besalot en jambralen amla cachin en dreda y zala le mamla te grisa vez la mesa que la halen va a ir más chine de me chambre zarem de mo en que me traen en de me trae grisa vez que se la te mantiene ahora ደረጃን አምላካችን እግዚአብሔር ሆይ የቃልህን ምስጢር ግለጽልን። እግዚአብሔር አምላካችን ሆይ በኑሯችን ሁሉ እንደምታሳየን እንድንኖር እርዳን በኢየሱስ ክርስቶስ ስም አሜን። ባለፈው ትምህርታችን እግዚአብሔር ለሰው ልጆች ባለው ዕቅድ አኳያ የእርሱን ሀሳብ በመግለጽ ከኛ የሚጠበቀውን ለመወጣት መትጋት እንደሚገባን ብዙ ነጥቦችን አንስተን መወያየታችን ይታወሳል። ለምሳሌ እግዚአብሔር ለሕዝቡ የሰጠውን ኃላፊነት ማለት ባለንበት ቦታ ሆነን የእግዚአብሔር አምባሳደሮች መሆናችንን የእሱ ወክሎች መሆናችንን እውነትን ማሳየት እንደሚገባን ስለዚህም ሀገር በሌላም ያሉት የእግዚአብሔር ሰዎች እኛም አበሻዎች ኢትዮጵያውያንም ጭምር ማለት ነው ሌሎችም መወጣት እንደሚገባቸው ይህንንም ደግሞ እኛው ከራሳችን የመጀመርን አስፈላጊነት ማንሳታችን ይታወሳል። በዚህ ላይ አንዳንድ ተጨማሪ ነጥቦችን እናነሳና ቀጥሎ የእግዚአብሔር መንፈስ የሚሰራውን ስራ ታምራቱን ህዝቡን እስራኤልን ነጻ ለማውጣት በሚያደርገው ሂደት ላይ የቀጠለውን እንመለከታለን። እንግዲህ እኛ ለምሳሌ አሁን እዚሁ ሀገር በዚህ በአሜሪካ ምድርም ያለን የክርስቶስ ኢየሱስ ደቀ መዛሙርት ባሪያዎች አገልጋዮች እርሱን የተረዳን በፍቅር ለዚች ምድር በረከት መሆናችንን የመሆናችንን ሸክም ልንወጣ ይገባል እንጂ ውድቀቷን ልንማኝ ወይም ደግሞ ብዙዎቹ እንደሚሉት አሜሪካ ትወድቃለች፣ አሜሪካ እንደዚህ ትሆናለች እንደሚባለው አይደለም። ይሄ ነገር እኛን ሊያስደስተን ወይም ደግሞ ይሄንን በመናገር ልንረካ ልንደሰት ልንኮራበት የሚገባ አይደለም። ይህ የእግዚአብሔርን ፈቃድ አይደለም። የትኛውም አገር መውደቅ እግዚአብሔርን አያስደስተውም። ሰዎችም ሆነ አገሮች እግዚአብሔርን በመታዘዝ ሊጎዱ ሊወጥቁ ይችላሉ። እሱም ደግሞ እግዚአብሔር ስለሚወደው የሚያደርገው ሳይሆን ባለመታዘዛቸው ምክንያት እያዘነ የሚሆነው ነገር ነው። ስለዚህ እኛ ይህንን ነው የሪራሄ ልብ የፍቅር ልብ ማሳየት ነው ያላለንበት ሀገር ማለት ነው። ወደ ውድቀት ሊያደርስ የሚችሉ ነገሮች በእግዚአብሔር ቃል እየመዘን ሰዎች ማስተዋል እንዲችሉ ያንን መልእክት ግልጽ በሆነ ሁኔታ በፍቅርና በአክብሮት መናገር ይጠበቅብናል እንጂ ልበትሪቢት ወይም እኛ መንፈሳዊ በመሆናችን ይህ ነገር ተሰምቶን እንዳው ልክ ጀብድ እንደሆነ ወይም ደግሞ ትልቅ ነገር እንደተደረገ ልናውራው የሚገባን ጉዳይ አይደለም። ነገር ግን ማስጠንቀቅ ይገባናል። ይህ ካልሆነ ከእግዚአብሔር ሀሳብ ውጪ በመሆኑ ውድቀት ሊመጣ እንደሚችል እና ያ ውድቀት ሳይሆን ደግሞ አስተውለው ያንን ካስተካከሉ ከውድቀት ሊጠበቁ ታላቅነታቸውን ሊቀጥል እንደሚችል በረከቱን ሊቀጥል እንደሚችል የምድሩን በረከት ማለት ነው ሊቀጥል እንደሚችል ይህንን ልናሳይ ይገባናል። ይሄ በጥንት የነበሩት ነቢያችን ሲያደርጉ የነበሩ እስራኤል ስትሳሳት ወደ ውድቀት እያመራች እንዳለች ወደ አምላኳ ወደ እግዚአብሔር እንድትመለስ ሲያስጠነቅቁ የመሪዎቹ ሰምተው ህዝቡም ሰምተው መታዘዝ ሲጀምር ከውድቀት እንደዳኑ ማለት ነው። ልክ እንደዚሁ ማለት ነው። እኛ በዚህ ጊዜ ያለን የክርስቶስ ኢየሱስ አምባሳደሮች ነን። የእርሱን ሀሳብ እና ፈቃድ የምንገልጽ የምናሳውቅ ነን ማለት ነው። በዚህ መልክ ማሳየት ይገባናል ማለት ነው። ባለፈውም እንደጠቀስኩት የዚች ምድር ታላቅነት መሰረቷም እግዚአብሔር ነው። የእግዚአብሔርን ስም በመጥራት መንግስታቸውን መሰረቱ፣ እግዚአብሔርን በመታመን ህገ መንግስታቸውን አወጡ፣ እግዚአብሔርን በመታመን ጠንክረው ሰሩ፣ እግዚአብሔርን በመታመን በፍቅር በአንድነት ከተገፋፉበት ምድር ወጥተው አሁን ግን በፍቅር ብዙ ያሉትን ችግሮች ሁሉ በመተማመን በመግባባት በማስወገድ መመሪያቸውንም ደግሞ የእግዚአብሔርን ቃል በማድረግ ያንን በዛ መሰረት ይቺ ምድር እጅግ ታላቅ ምድር ሆናለች። የዓለም ሌላ ያል ሆና የዓለም ከፍተኛው ታላቁ የዓለም ኢኮኖሚ፣ ታላቁ የዓለም ሳይንስና ቴክኖሎጂ እድገት፣ ታላቁ የምርምር ቦታ በሁሉም ነገር ይሄ ታላቅ ሀገር ነው። የዚህ ታላቅነቱ እግዚአብሔር ነው። ከእግዚአብሔር ጋር ስለጀመሩ የእግዚአብሔርን ስም ስለጠሩና እግዚአብሔርን ስላከበሩ እግዚአብሔርም ደግሞ አጠነከራቸው፣ ባረካቸው። ልክ ለእስራኤል እንደተናገረው እናንተ ብትታዘዙ እሺ ብትሉ የምድርን በረከት ትበላላችሁ፣ በጠላቶቻችሁ ፊት ኃያላን ትሆናላችሁ። ይሄ የኢኮኖሚው፣ የአስተዳደር፣ የፖለቲካው እንደገና ደግሞ የጥበብና የእውቀት ሁሉ በረከት እንደሚበዛ በዚህም ሁሉ እስራኤል ጠንካራ እንደምትሆን በምድርም ባሉት ነገስታት ሁሉ ፊት የተፈራችና ጠንካራ እንደምትሆን እግዚአብሔርን እስካከበረች ድረስ ማለት ነው። እንደተናገረው እስራኤል እግዚአብሔርን ባከበረበት ጊዜ በጠላቶቻቸው ብርቱ ነበር። ጥቂት ሆነው በሺ የሚቆጠሩ ጠላቶቻቸውን ያባረሩ ነበር። በጦርነት ኃይለኞች ነበሩ፣ በሁሉም ነገር ማለት ነው። ጠንካራ ትንሽ ሀገር ሆና ግን በምድር ላይ ስሟ እየገነነ ሀገር ሆና ነው የቀጠረችው። ይህ እንግዲህ እግዚአብሔር የተስፋ እግዚአብሔር ቃል ኪዳኑን ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳኑን የእናንተ ልጆች እስከ ታዘዙኝ ድረስ ያንንም ያ በረከት ያ ኃያልነት ያ ሞገስ እንደሚሆን እንደተናገረው ለእስራኤል ሆነላት እግዚአብሔር እስከ ታዘዘኝ ድረስ ማለት ነው። ነገር ግን እስራኤል ደግሞ ከእግዚአብሔር ፈቃድና ሀሳብ በወጣች ጊዜ ስትዋረድ ነበር። የመጨረሻ የውርደት ውርደት፣ በጠላቶቻቸው ፊት ሁሉ ይሸነፉ ነበር፣ ይዋረዱ ነበር። የእስራኤልን ታሪክ የምናስታውሰው ነው። ከዚህ በፊት ጠላቶቻቸው በምድር ስማቸው የገነነ ስማቸው ሲጠራ የምድር አይዛብ የሚንቀጠቀጡለት አይሁዳ ወይም የይሁዳ ምድር ወይም እስራኤል በጠላቶቻቸው ፊት እጅግ በጣም ይዋረዱ ነበር። ከዛም አልፎ ለምርኮ ሁሉ አልፎ ይሰጡ ነበር፣ ይበተኑ ነበር። ጠላቶቻቸው የጠላቶቻቸው መጫወቻ እስኪሆኑ ድረስ ማለት ነው። ይህ እንግዲህ ኃያልነትና ታላቅነት ከእግዚአብሔር ጋር የተጀመረው እግዚአብሔር ያደረገው የሚቀጥለው እግዚአብሔርን ማክበራችንን ስንቀጥል እንደሆነ የእግዚአብሔር ቃል ይሄድን በግልጽ ነው የሚያስተምረው። ልክ በእስራኤል ላይ የሆነው አይነት አሁንም በምድር ባሉት ታላላቅ ሀገሮች አሜሪካም ጨምሮ እና እንግሊዝ፣ ሌሎችም ሁሉ ማለት ነው ወደዚህ ደረጃ የደረሱት እግዚአብሔርን በማክበራቸው ከእግዚአብሔር ጋር ከሆነ አሁን ከተሳካላቸው በኋላ እግዚአብሔርን ከአስተዳደራቸው ውስጥ ሲያወጡ፣ እግዚአብሔርን ከፖለቲካቸው ቢያወጡ፣ እግዚአብሔርን ከኢኮኖሚያቸው ቢያወጡ፣ እግዚአብሔርን ስርዓት ካለው ከማህበራዊ ኑሮ በተፈጥሮ እግዚአብሔር ካዘዘው አካሄድ እርስ በርስ እግዚአብሔርን በማክበር የመኖርን ነገር ያንን ነገር ሁሉ ከዛ ውስጥ እግዚአብሔርን ካወጡ ይህ ኃያልነት ልክ የእስራኤል ኃያልነት ከእግዚአብሔር ቤታቸው ሲያዞሩ እንደ ተበላሸ ሊበላሽ ይችላል ማለት ነው። ምክንያቱም የጀመሩትና ለዚህ ደረጃ የደረሱት ከእግዚአብሔር ጋር ነው። እግዚአብሔር ይመስገን ይሄ ሁኔታ አሁንም አለ። አሁን በጣም ደስ የሚለው አሁንም በዓለም ታዋቂ የሆኑ ሰባኪዎች የእግዚአብሔር ቃል የሚያስፋፉ ለዓለም ለሌላው ምድር ማለት ነው አንደኛው ከዚህ ምድር ነው። አሁንም የእግዚአብሔር ሰዎች ያሉባት ታላቅ ምድር ናት። ነገር ግን በአጠቃላይ የህዝቡን ሁኔታ በሚታይበት ጊዜ ልክ በኋላ እግዚአብሔርን ረስተው ጣዖትን ወደ ማምለክና የራሳቸውን ክብራቸውን ወደ መተው ተመልሰው በመጨረሻም ደግሞ የእግዚአብሔር ቁጣ በነሱ ላይ እንደነደደና ለምልኮና ለመዋረድ አልፈው እንደተሰጡ አሁን ደግሞ ከዚህ ምቾቱ ሲበዛ በምቾቱ ውስጥ አምላካቸውን እግዚአብሔርን ረስተው አይናቸውን በዚህ ላይ አድርገው ለእግዚአብሔር መስጠት የሚገባቸውን ክብር አብዛኛው ጊዜ መስጠቱን ሲተው እግዚአብሔር እንግዲህ በዚህ ላይ ሊቆጣ ይችላል። በዚህ ጊዜ ነው እንግዲህ የእኛ ድርሻ ሁኔታን በፍቅር እንዳይወጥቁ አሁንም በኃያልነታቸው እግዚአብሔር በዚህ በጥንካሬያቸው እንዲቀጥሉ ነገር ግን ለዚህ ሁሉ መሰረት የሆነውን መጀመሪያ ወደዚህ የደረሱበትን የእግዚአብሔርን ሕልውና እንዳይተው ይህንን መንገር አለብን። ይህንን ለዚህም መጸለይም አለብን። እየጸለይንም ደግሞ መንገርም አለብን። የምንነግረው በትህትና ነው። የምንነግረው በትዕቢት መንፈስ ተሞልተን ምድሪቱ ትወድቃለች እንደዚህ በሚል መንፈስ አይደለም። ይህ የእግዚአብሔርን በትዕቢት የሚቀርብ ነገር ሁሉ እግዚአብሔርን አያስደስትም። የምናደርገው ነገር ሁሉ በትህትና እና በተሰበረ ልብ በቅንነት መንፈስ ነው መሆን ያለበት። በዚህ መንፈስ በሪዛሄ መንፈስ ምክንያቱም በዓለም ውስጥ በራሱ አገር እንኳን ነፃነቱንና ክብሩ ያልተጠበቀለት በብዙ ቁስቁልና ውስጥ የመኖር ህልናው ህልውናው ጥያቄ ውስጥ የገባበት ሰው ሁሉ ወደዚች ምድር ሸሽቶ በዚህ ምድር ውስጥ ሀብት አፍርቶ የሰላም ኑሮ የነጻነት ኑሮ መኖር የቻለበት ሀገር ነው። በዚች ምድር ታዲያ በርህራሄና በፍቅር መጸለይ ይገባናል እንጂ ልንፈርድባት አይገባም። ደግሞ በመፍረድ መንፈስን ብንናገር የእግዚአብሔር ጽድቅ አንሰራም። ይልቅ በርህራሄ መንፈስ ብንጸልይ እግዚአብሔር ጸሎታችን ሰምቶ በዚች ምድር ውስጥ ጥንት እንደሚሰራው ታላቁንና ድንቁን ስራ መስራት ይቀጥላል ማለት ነው። በዚህ መንፈስ ለዚች ምድር ልንጸልይ ይገባናል። እንደገና ደግሞ ብዙዎቹ አሁን ስለ መንፈሳዊ ነገር በስም አብዛኛው ክርስቲያን ነው፣ ግን መንፈሳዊ ነገር አብዛኛው ህዝብ ላይረዳ ይችላል ከኑሮ ሁኔታ የተነሳ። ለእነዚህ እንግዲህ ያ የሚያምኑትን እና በስምም ክርስቲያን የሆኑበትን ግን እውነተኛውን ይህንን አምልኮን በእውነት እንዲያደርጉ ምስክርነታችን ለዚህ ምድርም ልንሰጥ ይገባል። ይሄ ከኛ እዚህ ካለ አበሻዎች ከኛ ከኢትዮጵያ ጋር ይሄ የሚጠበቅ ይመስለኛል። ሌሎችም ያድርጉ፣ ግን ከኛ እንጀምር ከሚለው አኳያ ነው። እዚህ ላይ አበሻ ስል እኛን የተለየ ህዝብ አድርጌ በተለየ ሁኔታ መናገሬ አይደለም። ነገር ግን እግዚአብሔር በቃሉ ውስጥ በእኛ ላይ አላማ ባለው መሰረት የእግዚአብሔርን አላማ እንፈጽም፣ የእግዚአብሔርን ሀሳብ እንፈጽም ከምለው አኳያ ነው። ምክንያቱም ከጥንትም ጀምሮ ክርስቲያኖች ሆነናል። በተግባር ደግሞ በዚህ በሚታይ ክርስትና በዓለም ላይ ተጽዕኖ የሚያደርግ አካሄድን ከኛው በትንሹ ልንጀምር እንችላለን ከምለው አኳያ ነው። ይህንን ነስትንበት እኛ ከጀመር እግዚአብሔር ከኛ ጋር ይሆናል። እግዚአብሔር አገልግሎታችን ይባረካል ለማለት ነው። ስለዚህ በዚህ ባለንበት በዚሁ በጥቂቱ ለምን አንጀምርም? ልክ በእኛው ብቻ ተወስነን ለምን እንቆያለን? ለምን እኛው ብቻ ይዛ ሆነን እናመልካለን? የእኛው እኛም በኢትዮጵያ በራሳችን ቋንቋ በራሳችን ባህል ጌታን ማምለካችን መቀጠሉ እንዳለ ሆኖ በተጨማሪም ደግሞ ያንን ደግሞ ለምን ወጣ አድርገን ጠንካራ ክርስቶስ ኢየሱስን የመፍራት ክርስትና ተግባራዊ የሆነ ክርስትና በዚህ ህብረተሰብ ውስጥ እንዲሰርጽ ለምን አንጀምርም? በጥቂቱ ባለፈው እንደጠቀስኩት በሁለት አሳና በአምስት እንጀራ 5000 ያጠገበው እግዚአብሔር ዛሬ ይችን በትንሹ እኛ ብንጀምር እግዚአብሔር አገልግሎታችን ሊባርክ እንደሚችል ማለት ነው። በካናዳም ያለን በአውሮፓም ያለን ተመሳሳይ የሆነ ችግር የዓለማዊነት ችግር በአሁኑ ጊዜ ስር እየሰደደ መንፈሳዊ ነገርን ከስሩ እያዳክመ ያለበት ዘመን ስለሆነ ማለት ነው። ያንን እንድናደርግ ይህንን ሸክም ለምን አንወስድም? በጸሎትም በተግባርም ለምሳሌ አንድ ነጥብ ላንሳ እንደ ምሳሌ ማለት ነው። እኛ በአሁኑ ጊዜ በዚች ምድር ካሉት እኛ እዚህ ያለን በተለያዩ ክፍላት ሀገር ስቴቶች ያለን አበሻዎች እግዚአብሔርን የምናመልክ በሌሎቹም በፈረንጆቹም ያሉት አሉ። ለምሳሌ በአሁኑ ሰዓት ለነዚህ መሪዎች እግዚአብሔር የሰጠንን ነገር እግዚአብሔር ለዚህ ምድር ሸክም አለው፣ እቺ ምድር እንድትወድቅ የእግዚአብሔር ፈቃድ አይደለም፣ እንዳትወድቅ ይሄ ታላቅ የማስጠንቀቂያ ደውል አሁን ባለበት እግዚአብሔርን በመተው እግዚአብሔርን መፍራትን በማውጣት ልክ እስራኤልም እግዚአብሔርን በተወ ጊዜ ወደ ውድቀት እንዳመራ እንዲህ አይነት ነገር በዚህ ምድር ላይ እንዳይሆን ይህ መልእክት ይህ ማስጠንቀቂያ ይህ የእግዚአብሔር ቃል ለምን ለነገስታት በግልጽ አታስተላልፉ? እንዲህ አይነት ሀሳብ አለን ብለን እንኳን ያንን ለነዚህ ለታላላቅ ሰባኪዎች ለአሜሪካውያን ሰባኪዎች ማለት ነው ለዓለምም ሁሉ ያላቸውን መልእክት እንዳስተላልፉት ብንናገር ይህንን ይህ በተለያየ መንገድ ሀሳቡ ወደ መሪዎች እንዲደርስ ማድረግ ይቻላል። ለዚህ ለክፍለ ሀገር ገዢዎች፣ ለሴናተሮች፣ ለገቨርነርስ ማለት ነው ለሴናተሮች፣ ሌሎቹም አሁን ወሳኝ ለሆኑት ሁሉ ብዙዎቹ ደግሞ ክርስቲያኖች ናቸው። ይህንን እንደዚህ ከሆነ መጨረሻ ላይ ውድቀት ሊመጣ ስለሚችል ከእስራኤል መማር ይገባናል። ጥንት እግዚአብሔርን በመበደሏ ምክንያት ኃያልነቷ እንዴት አለች እንዳይሆን በዚህ ነገር ላይ ይህን ነገር አስተውላችኋል ወይ? እባካችሁ እግዚአብሔር እኮ ይህንን ይናገራል በቃሉ ብለን እኮ ብንናገር የራሱ እኮ ትልቅ ነገር እኮ በዚህ አይነት ሁኔታ ይህንን ታላቁን ምድር በቃሉ ተጽዕኖ ማሳደር እንችላለን። ይሄ ደግሞ የእግዚአብሔር ፈቃድ እንደሆነ ምንም ጥያቄ ውስጥ የሚገባ አይደለም። ማሳሰብ፣ ማስጠንቀቅ፣ የእግዚአብሔርን ሀሳብና አላማ ማሳየት፣ የጎደለባቸው ነገር ማሳየት፣ እግዚአብሔርን እየተው ማሄዳቸው ለአደጋ የሚሰጥ መሆኑን ለምሳሌ አሁን በህገ መንግስት ደረጃ ወይም ጠቅላላ በነጻነት ስም እነዚህ ተመሳሳይ ጾታ ያላቸው መጋባትን ማጽደቅ እና ያንንም እንደ መብት መበር መብታቸው ሊሆን ይችላል፣ ግን ከእግዚአብሔር ሀሳብ ጋር የሚጋጭ ከተፈጥሮ አካሄድ ጋር የሚጋጭ ነገር ማድረግ ለምድሪቱ በኋላ የኋላ ኋላ የማዳግም ውድቀት ማምጣት የሚችል ነገር መሆኑ እንደቀደመው ጊዜ በአምላካቸው መንግስታቸው እንደጀመሩ አሁንም ያንን እንዲቀጥሉ ለመጽሐፍ ቅዱስ የሚሰጡትን ትኩረት ያንን በማህበራዊ ኑሮ ውስጥ ሁሉ እግዚአብሔርን ማክበር ያንን አብስረው ይህን ነገር ለዚህ ነገር ትኩረት መስጠት እንደሚገባቸው ያ ካልሆነ ግን መጨረሻ ይህ ነገር ውድቀት ሊያመጣ እንደሚችል የምድሪቱ ሌላ ያልነቷ ሁሉ አደጋ ላይ ሊወድቅ እንደሚችል ሁሉ ልንናገር እንችላለን። በቤተክርስቲያን በአጥቢያ ቤተክርስቲያን ሄደን ይህንን መናገር እንችላለን እኮ። ይሄ ትልቅ ስራ የሚጠይቅ አይደለም። ትልቅ ደግሞ ቻሌንጅ ወይ ተግዳሮትን የሚያመጣ አይደለም። ለፓስተሩ እኮ ሄደን ይሄ እኮ እግዚአብሔር እንደዚህ አይነት ሀሳብ አለን እኮ እቺ ምድር እኮ እንዳትወልቅ መንፈሳዊ ነገር እንዲጠናከር እነትም ደግሞ ይሄንን አገሬን እና ይሄንን ምድር በመንፈሳዊ ነገር ተጽዕኖ ማሳደርን በከፍተኛ ነገር የመቀጠሉ ላይ የማሳሰቡ ነገር እንዲደረግ ብለን ይሄ እንኳን ብናካፍል በእነሱ በኩልም እግዚአብሔርን ያደርጋል። ደግሞ ያንን ሀሳብ ደግሞ በግልም ለምናገኛቸው አሜሪካውያንም ሁሉ ወሳኝ ለሆኑ ለግለሰቦች ይህንን ሀሳብ ማስፋፋት ይቻላል። ይህንን ማድረግ ይሄ የእግዚአብሔር ከኛ የሚጠበቅብን ነገር ነው። ግን መፍረድና ይሄ እንደዚህ ይሆናል የሚለው ነገር ይሄ የእግዚአብሔር ፈቃድ አይደለም። በመፍረድ የእግዚአብሔር ስራ አይሰራም። ደግሞ እግዚአብሔር የመፍረድን እንዲህ ባለ አዎንታዊ ባልሆነ መልክ አፍራሽ በሆነ መልኩ የአንድ ነገር ጥፋት የሚመኝ በሚመስል መልኩ መፍረድ እሱ የእግዚአብሔር ፈቃድ አይደለም። ይህ የእግዚአብሔር ፍርድ አይሰራም። እግዚአብሔር የርኅራኄ መንፈስ ነው የሰጠን። እግዚአብሔር ትሑት ልብ ይዘን እንድንንቀሳቀስ ነው የሚፈልገው። በዚህ መልክ ይህ አሁን በአውሮፓም ላሉትም እንደዚሁ። ምክንያቱም በመጨረሻው ዘመን ዓለማዊነት መንፈሳዊነትን እየዋጠ ያለበት ጊዜ ስለሆነ ቤተክርስቲያን ስንል እኛ ሁላችንም የህያው ቤተክርስቲያን አባላት ስለሆን ይህንን ስራ መስራት ይጠበቅብናል። ልክ ሙሴና አሮን ለፈርዖን እንድንመለስ ህዝቡን እንዲለቅ በተለያየ መንገድ ማስጠንቀቂያውን እንዳስተላለፉ እና እምቢ ባለ ጊዜ ግን እንደተቀጣ ማለት ነው። ከመቀጣት በፊት ሁልጊዜ ማስጠንቀቂያና ትምህርት ቢቀድም ማድረግም ይሻላል። እግዚአብሔርም ይሄን የሚያደርገው ደግሞ ማድረግም ያለበት በእኛ በኩል ነው፣ ያደርግ የሚያስበው በእኛ በኩል። ይሄ ነው አንዱ ነጥብ። በዚህ በኩል እስቲ እንትጋ። በጸሎቱም ደግሞ ለዚች ምድር ጠቅላላ ለዓለም እስቲ እንጸልይ። ለአሜሪካ እንጸልይ፣ ለካናዳ እንጸልይ፣ ለእንግሊዝ፣ ለዓለም ለሌሎቹ፣ አሁን ላለው ዓለማዊው እግዚአብሔርም እየተወ ላለው ምድርም እንጸልይ። ብዙዎቹ በሚሊዮን የሚቆጠሩት ሰዎች ወይም በቢሊዮን የሚቆጠሩት ወደ ሲኦል እንዳይወርዱ ፍቅር ተሰጥቶ ይንጸልይ። ይሄ ከባድ ነገር ይመስላል፣ ነገር ግን እግዚአብሔር የአንድ ሰው ጸሎት እንኳን ሰምቶ ጸሎትን ሊመልስ ይችላል። እግዚአብሔር የኤልያስን ጸሎት ሰምቶ እኮ ከሰማይ እኮ ሶስት ዓመት ተኩል ያልዘነበውን ዝናብ እኮ ወዲያውኑ እኮ እንዲዘንብ አደረገ። እኛ እንዲህ አይነት ሸክም ተሰምቶን በፍቅር ስንጸልይ የአንድ ሰው ጸሎት እንኳን እግዚአብሔር ይሰማል። እግዚአብሔር የአንድ ሰው ጸሎት ሰምቶ ዓለምን ሊለውጥ እኮ ይችላል። በእውነትና በእምነት እኛ በፍቅርና በቅንነት እኮ ካደረግን ደግሞ ብዙዎቻችን ቀጠለ ደግሞ የብዙዎቻችን ጸሎት ደግሞ የበለጠ ደግሞ ውጤት እንዲያመጣ ይችላል። አሁን እኛ እዚህ እንኳን ያለ ምናልባት በብዙ መቶ ሺህ የሚቆጠር ኢትዮጵያውያን ለን ያለ ነው፣ አበሻዎች አለን። እኛ የገባን ይህንን መልክ ከሰማን በኋላ ለዚህ ምድር ብንጸልይ እግዚአብሔር ይችን ምድር በሰማያዊ ክብሩ ሊሞላትና የበለጠ በረከቷ ሳይፈራረስና ሳይፈርስ እንዲቀጥል ሚና ልንጫወት እንችላል። እግዚአብሔር ጸሎታችንን ይሰማል። ትልቁ ችግር ምንድን ነው? ጸሎታችን ብዙ ጊዜ ከጥቅም ጋር ለጥቅም ብቻ ሲሆን ነው። ለራሳችንም ሴፍቲ መጸለይ የእግዚአብሔር ፈቃድ ነው፣ እሱ ችግር የለበት። የራሳችንን ፍላጎት ከእግዚአብሔር በጸሎት መጠየቅ እንችላለን፣ ይህም በቃሉ ላለ ነው፣ ችግር የለበት። ግን ጸሎታችን ከዚህም ያለፈ ለምድር ለነገስታት ለመንግስታት ሁሉ ጳውሎስ እንደሚያሳስበው ማለት ነው፣ ለነገስታት ለገዥዎች ለመሪዎች ለዓለም ሁሉ ሊሆን ይገባል። እንዲድኑ አስተዳደሩ ከእግዚአብሔር ህልውና እንዳይወጣ እግዚአብሔርን የሚፈሩ ነገስታት ለእግዚአብሔር ክብር ቆመው ካለመታዘዝ ከሚመጣው የአገር መዳከምና መፈራረስ እንዲድኑ መጸለይ እንችላለን። እኛው በቤታችን ሆነን እኮ ልንጸለይ እንችላለን። ይሄ እኮ ትልቅ ነገር እኮ አይደለም። በእውነት እግዚአብሔር ዓለምን አስብ፣ እግዚአብሔር አሜሪካንን አስብ፣ እግዚአብሔር ካናዳን አስብ። በዚህ ምድር ውስጥ እግዚአብሔር ያንተ ክብር እንዲገለጽ ልክ እግዚአብሔር ሆይ ኢትዮጵያን አስብ ብለን እንደምንጸለይ ማለት ነው። ለኢትዮጵያ ምንጸልያለን፣ ለአሜሪካ ምንጸልያለን፣ ለካናዳ፣ ለእንግሊዝ፣ ለፈረንሳይ፣ ለሌሎቹ ማለት ነው። በመጀመሪያ ታክቴን መጸለይ እንችላለን። እያየን ዝም ብለን ወደ መፍረት ሳንሄድ ለጌታ ጌታ ደግሞ በዚህ ነገር ጣልቃ ገብቶ ብዙዎቹን ከሞት እንዲያድን ማለት ነው። ሁለተኛ ደግሞ ቅድም እንደጠቀስኩት ራሳችንም በተግባር ውስጥ በመሳተፍ ከትንሹ ጀምሮ እስከ ትልቁ በሀገር አቀፍ ደረጃ ያለን ራዕይ ለመናገር እኛ መናገር ባንችል መድረክ ባናገኝ መናገር ለሚችሉ ሰዎች መልእክቱን አሰራልፈን በማሰላለፍ አሁን ኃላፊነትን ታወጣን ማለት ነው። አንደኛ ጸልየናል፣ ሁለተኛ ደግሞ ሸክማችንን ያለንን ተናግረናል ማለት ነው። ፍቅር ይሄው ነው። አገልግሎት ማለት ይሄው ነው። አገልግሎት ማለት እኮ ሁሉ ጊዜ እሁድና በእሁድ ወይም ቅዳሜ ወይም ደግሞ በሌሎች በአምልኮ ቀናት ወጥቶ መድረክ ላይ መስበክ ብቻ አይደለም። እሱም አስፈላጊ ነው። ነገር ግን ከዛም ያለፈ እኮ ነው። መልእክትን ለሌሎቹ እኮ ይዘን እንድንወጣ እግዚአብሔር ያሳሰብንን ነገር በቅንነት መንፈስ በትህትና መንፈስ እንድናስተላልፍ እኮ ነው። ልክ የቀደሙት ነቢያት ይህን ይሰሩ ነበረ። የእግዚአብሔርን መልእክት ይዘው ለነገስታት ይወጡ ነበረ። የእግዚአብሔርን መልእክት ይዘው ለመሪዎች ይወጡ ነበር፣ ለህዝቡ ይወጡ ነበረ። የነቢይነትን አገልግሎት እግዚአብሔርን የማክበርን አስፈላጊነትና አሁን ከመስመር መውጣታቸው በድፍረት ይናገሩ ነበር። ይህንንም በመናገር የተሰዉ የተገደሉ ሁሉ አሉ። ይሄ ነው። ይሄ በአሁኑ ጊዜ ጥንት ነቢያት ይሰሩ የነበሩ ስራ ዛሬም ደግሞ ይሄ የመንፈስ ቅዱስ የጸጋ ስጦታ አሁንም አለ። እኛ ይህን ነገር አስተውለን መጠቀሙን በደንብ የመጠቀሙ ነገር እኛ ጋር ምናልባት ተዳክሞ ካልሆነ በስተቀር እግዚአብሔር በዚህ መልክ ወጥተን እኮ የግድ እሁድ ብቻ መስበክ የለብንም ወይም ቅዳሜ ወይ ሌሎች ቀናት ውስጥ ለአምልኮ ስንሰበሰብ ብቻ አይደለም። እሱንም እያደረግን ይህም ነገር መሆን እንዳለበት ነው። ዛሬ የነቢያትን ስራ መስራት ያለበት እኛ ነን። እውነትን ማሳየት ለነገስታት፣ ለመሪዎች፣ ለገዢዎች፣ በምድር ላሉት፣ ለሚስቱት ሁሉ ከነገርን በኋላ ከቀጠሉ ኃላፊነታቸው የነሱ ይሆናል። ባለፈውም እንደጠቀስኩት ማለት ነው። ባለ ነገር ግን እኛም ተጠያቂዎች እንሆናለን። ስለዚህ በዚህ መልክ የእግዚአብሔርን ሽርክ በዚች ምድር ላይ መስራቱን ኃላፊነታችንን እንወጣለን ማለት ነው። ሌላው ከዚሁ ጋር የተያዘ ባለፈውም ጠቀስ ያልኩትን ትንሽ ጨምሬ መናገር የሚወደው አሁን በዚች ምድር ላይ እግዚአብሔርን ከማያውቅበት ባህል ከጣዖት አምልኮ የመጡ ነገር ግን በምድራዊ እውቀት በሳይንስ በቴክኖሎጂ ከፍተኛ ደረጃ የደረሱ በተለይ አብዛኛዎቹ የሩቅ ምስራቅ ሰዎች የራሳቸው ባህል አላቸው፣ ጥሩ ባህል አላቸው፣ ደግሞ ጠንካራ ሰራተኞች ናቸው። ከዚህም የተነሳ በአሁኑ ጊዜ ከፍተኛ በዓለም ውስጥ የሳይንስ ቴክኖሎጂ፣ የምጣኔ ሀብት፣ የኢኮኖሚ እድገት እየታየበት ያለበት ሁኔታ እንደሆነ ሁላችን የምናውቀው ነው። ነገር ግን አብዛኛዎቹ እግዚአብሔርን ከሚያውቅ ባህል ሳይሆን ከጣዖት አምልኮ የወጡ ስለሆነ በዛም ውስጥ በጣዖት ውስጥ እኛም እንደምናውቀው ጣዖት አምልኮ ማለት ሰይጣንን ማምለክ ነው። እዛ ውስጥ ከሚያመልኩበት ስለመጡ ያ ባህላቸው እንዲነካ አይፈልጉም። በሱ ይመኩበታል። ክርስትናንም ወይም ኢየሱስ ክርስቶስን መከተልን እንደ አንድ ክፍል የራሳቸውንም እንደ አንድ ክፍል አድርገው ነው የሚወስዱት። አንድ ጊዜ በህንድ ምድር ያየሁትን ነገር ነው። የሁሉም ታላላቅ የሃይማኖት መሪዎች ግድግዳ ላይ በአንድ ህንዱ ቤት ውስጥ ማለት ነው። ሰውየው ግን ሳይንቲስት ነው፣ በጣም የታወቀ ሳይንቲስት ነው። ኢየሱስ ክርስቶስም ክርሽናም ሌላው ቡዳው ሁሉ ተሰግዷል። እነዚህም ሁሉ ጠቃሚ ሰዎች ናቸው የሚል አይነት አንደምታ ያለው አባባል ነው። የቤቱ ውስጥ ደግሞ ጣዖት አምልኳል በየጠዋቱ የሚልበት ማለት ነው። አሁን አብዛኛዎቹ በዛ ምድር ላይ ያሉ ሰዎች ጣዖት የሚያመልኩ ናቸው። በጡን ለመናገር ይሄ እንግዲህ ክብር የሚነካ አይደለም፣ ያው ያለው እውነት ነው። በዚህ ምድር በዚህ በአውሮፓው በሌላው ዓለማዊነት በጣም እየበዛ የእግዚአብሔርን መንፈሳዊ አካሄድ ሁሉ እያዳከመ እንደሌለ ሁሉ እዛ ደግሞ ሰዎች ጣዖትን ያመልካሉ። ግን በዘመናዊ ሳይንስና ቴክኖሎጂ ደግሞ በጣም ተራቋል። በዓለምም ደረጃ በጣም ታዋቂ የሆኑት ሰዎች እየበዙ ያሉበት ሁኔታ ነው ያለው። እንግዲህ አሁን በዛ ውስጥ ያለው ሀሳብ የምረዳው ምንድን ነው? ከምዕራባውያን የሳይንስና ቴክኖሎጂ እድገቱን ያው እሱን የበለጠ እንደው እያደግን መቀጠል አለብን። ትምህርቱ፣ ሌላው ሌላው ነገር ሁሉ የምድር እውቀት እጅግ መብዛት አለበት፣ በዚህ ወደኋላ መቅረት የለብንም የሚል ሆኖ ነገር ግን የራሳችንን ባህል የጣዖት አምልኮን መከተል እሱን መከተል አለብን፣ የራሳችን ስለሆነ ያንን ማንም እንዲነካብን መፍቀድ የለብንም የሚል አይነት ፍልስፍናዊ አካሄድ ያለ ይመስላል። ከዚህ የተነሳ ሰዎች ሄደው ወንጌልን በዛ ቦታ በሚናገሩበት ጊዜ ብዙዎቹ እዛ ያሉት ሰዎች በውስጥ የመሰደድ ነገር አለ፣ መከራም አለ፣ መሞትም አለ። ያ ማለት ምንድን ነው? በሌላ በኩል ሴጣን ሰውን የሚያስትበት መንገድ ማለት ነው፣ ወደ ክርስቶስ ኢየሱስ መጥተው የዘላለምን ሕይወት እንዳይወርሱ። ምክንያቱም ኢየሱስ ክርስቶስ ለሁሉም ነው የሞተው። ለኢትዮጵያዊ ሞተዋል፣ ለሂንዱ፣ ለቻይናው ለአሜሪካዊ ሞቷል፣ ለሁሉም ሞቷል። ለዓለም ሁሉ ነው ኢየሱስ ክርስቶስ የሞተው። ኢየሱስ ክርስቶስ እንደ ክርሽና ወይም ደግሞ እንደ ቡድሃ ግለሰብ ሰው አይደለም። እርሱ ፍጹም አምላክ፣ ፍጹም ሰው ነው፣ የዘላለም አምላክ ነው። በእርሱ ሰላም አለ፣ በእርሱ ክብር አለ። ማንም ኢየሱስ ክርስቶስን የተቀበለ የኢየሱስ ክርስቶስን ፍቅር፣ የእርሱን ጣፋጭነት፣ የእርሱን መልካምነት ለአውራ ሊታቀብ የሚችል የለም። ምክንያቱም ኢየሱስ ክርስቶስ ሲነካና ሲለውጠን የሚታይ ለውጥ ነው። በኢየሱስ ያለ ህይወት በጭንቅ የምንከተለው አይደለም፣ በፍቅር የምንከተለው ነው። በፍቅሩ ነክቶን ያ ማንኛውንም የዓለም ዜጋ የየትም ዜጋ ሲሆን ኢየሱስ ሲነካው እንደዚሁ በእርሱ ፍቅር ይለውጥና እርሱ እውነትም አምላክ እንደሆነ በግሉ ወደ ሌላ ቦታ ማረጋገጫ ሳይፈልግ እኔ በህይወቴ ያየው ተራሱ ማረጋገጫ ነው ብሎ መመስከር ይጀምራል። ኢየሱስ ክርስቶስ ለሁሉ ነው፣ ለአረቡ ነው፣ ለእስራኤላዊ ነው። አንዳንድ ጊዜ በአረቦችና በእስራኤሎች መካከል ባለው አለመግባባትና ግጭት ምክንያት ኢየሱስ ክርስቶስ ለእኛ አይደለም የብሎ የሚልም አይነት አሳሰብ አንዳንድ ጊዜ የሚንጸባረቅም ያለበት ሁኔታ ያለ ይመስላል። ኢየሱስ ክርስቶስ ለግብፃዊ ሞቷል፣ ኢየሱስ ክርስቶስ ለእስራኤላዊ ሞቷል፣ ኢየሱስ ክርስቶስ ለጆርዳናዊ ሞቷል፣ ኢየሱስ ክርስቶስ ለኢራቃዊ ሞቷል፣ ለኢራናዊ ሞቷል፣ ለኢትዮጵያዊ ሞቷል፣ ለኬንያ ለሁሉም ነው። እዚህ ላይ ይሄ ብሔራዊ የጂኦግራፊ ገደብ ወይም የብሔራዊ ስሜት ከዚህ ጋር የሚያያዝ አይደለም። ይሄ መለኮታዊ ነገር ነው። ኢየሱስ ክርስቶስ ከእስራኤል ምድር ከአብርሃም ከይስሐቅና ከያዕቆብ ጋር በገባው ቃል ክዳን እነሱ በመታዘዛቸው ምክንያት የአብርሃም ዘር ሆኖ መጣ እንጂ እርሱ የዘላለም እቅዱ ነበረ። ቢታዘዙ ኖሮ ከሌሎች እኮ እግዚአብሔር ይህን ነገር እኮ ማድረግ እኮ ይችላል እኮ፣ ግን ይሄ ነገር የመታዘዝ ነገር ነው። እስራኤልም ከእስራኤልም የእስራኤልም እኮ ግንኙነት ከእግዚአብሔር ጋር ያለው ከመታዘዝ ጋር ያለ ግንኙነት እንጂ ሌላ አይደለም። ባልታዘዘበት ጊዜ እግዚአብሔር እስራኤልንም ሲቀጣ አይተናል። ዛሬ ደግሞ እስራኤል ኢየሱስ ክርስቶስ ጌታ እንደሆነ አልገባቸው እና አልተቀበሉትም። ባልተቀበሉት ጊዜ ግን ለዓለም ሕዝብ ሁሉ ኢየሱስ ክርስቶስ ደህንነቱ ለሁሉ እንደሆነ ለማብሰር ወንጌል ለዓለም ሁሉ ሆነች። አሁን ያመነ ሁሉ የዓለም ሕዝብ እንዲድን ማለት ነው። ያኔ ቃል ኪዳኑን መታዘዙ ከእስራኤሎች በኩል ነበረ። አሁን ግን እነሱ ባለማወቅ ኢየሱስ ክርስቶስን አልተቀበሉም። ከእነሱ ያመኑት አሉ፣ እሱ ሳይረሳ ማለት ነው። በአብዛኛው ግን የአይሁድ ሃይማኖት አሁን ኢየሱስ ክርስቶስ ይመጣል ብለው ነው የሚጠብቁት። አሁን የመጣው ይሄ የዓለም መድኃኒት እርሱ ክርስቶስ እንደሆነ አልተቀበሉም እስካሁን። ከዚህም የተነሳ ሌሎቹ ያመኑት የዓለም ሕዝብ ሁሉ በኢየሱስ ክርስቶስ ያለው ሕይወት በረከት እየበሉ በዚህም ድንቅ የሆነ ሕይወት እኛ እየኖር፣ እስራኤሎች ግን አሁን እንደምናየው እንደሱ አይደለም። ስለዚህ ይህ የመታዘዝ ነገር ነው። የታዘዙት ሁሉ የሚጠቀሙበት ሕይወት እንጂ ለአንድ አገር የተወሰነ አይደለም። የኢየሱስ ሕይወት ክርስትና ዩኒቨርሳል ነው፣ ለሁሉም የሚሆን ነው። በአንድ ቦታና በአንድ ስፍራ በአንድ ጊዜ ተወስኖ የሚቀር ሳይሆን መለኮታዊ ክብር ያለበት የዘላለም ሕይወት ያለበት አምልኮ ነው። ከእግዚአብሔርም ጋር ደግሞ የግል ሕይወት እንጂ እኛ ዝም ብሎ የሃይማኖትን ስርዓት የምናመልክበትም አይደለም። ክርስትና እውነተኛ ክርስትና ማለት ነው፣ መጻጉሳዊ ክርስትና። ስለዚህ እንደዚህ በመሆኑ ይህ አሁን ጥንካሬው ከመታዘዝ ጋር ያለ ነው። እስራኤልም እንደዚህ በመሆኗ ማለት ነው። ስለዚህ አሁን እነዚህ ሰዎች እንደዚህ ነው የሚያስቡት። አንደኛ ለእነዚህ ሰዎችም ልንጸልይላቸው ይገባል። ምክንያቱም ሰይጣን በዚህ መልክ ወንጌል እንዳይገባ ገደብ አበጅቷል። ትልቅ ግድግዳ፣ ትልቅ ግንብ አበጅቷል። በስሜ ተቆርቋሪነት በአካባቢ የባህል ጉዳይ በመሆኑ ለእኛ ብቻ የተሰጠ በመሆኑ የእኛ ልነካ አይገባም በሚል ማለት ነው። አሁን የሩቅ ምስራቅ አብዛኛው እይታ እንደዚህ ነው። የእኛ ነው የሚሻለን፣ ሌላውን አንፈልግም። ክርስትና ከሚራም የመጣ ስለሆነ አንፈልገውም። የራሳችን ባህል ያዋጣናል፣ በዚሁ ማየት ይገባናል ብሎ በአብዛኛው በቃ በደፈናው መቃወምና እንዳይገባ ያንን ደግሞ የክርስቶስ ኢየሱስን ፍቅር የሚሰብኩትን ሰዎች ደግሞ ማሳደድ። በእርግጥ ነጻነት አለ፣ ግን ደግሞ ውስጥ ደግሞ ስደትም አለ፣ መከራም አለ። ለምሳሌ አሁን የህንድ ህዝብ በአሁኑ ጊዜ ከአንድ ቢሊዮን በላይ ነው። ከዓለም እንግዲህ ከዓለም ህዝብ አብዛኛው እንግዲህ ቻይናና ህንድ ነው በዓለም እስካሁን በቁጥር አንደኛ ቻይና ነው፣ ሁለተኛ ህንድ ነው። ግን አሁን ህንድ ደግሞ ቻይናን ወደ መብለጥ እየቀረበ ነው ያለው። ምክንያቱም ቻይናዎች የህዝብ ቁጥር የህዝብ መብዛትን ተቆጣጥረዋል። ህንዶቹ ግን ያንን ነገር እንግዲህ ድድር ብኖርም በዛ መልክ ያ ነገር በትክክል ባለመተግበሩ ቁጥራቸው እየጨመረ ነው ያለው። እንግዲህ ከተወሰነ ጊዜ በኋላ ህንድ የዓለም የህዝብ ብዛት የዓለም አንደኛ ህንድ ይሆናል ማለት ነው። ቀጥሎ ቻይና መሆኑ ነው። አብዛኛው የዓለም ህዝብ ምናልባት ቢያንስ ወደ ከአንድ ሶስተኛ የዓለም ህዝብ ያላነሰው ምናልባት በለጥ የሚለው ህንድና ቻይና ነው ማለት ነው። አብዛኛው ደግሞ ጣዖት አምላኪ ነው። ከዛ ውስጥ እንደው በስምም ያለ ክርስትናን ብንወስድ ቁጥራቸው በጣም አነስተኛ ነው፣ ከመቶ ሲሳላ ማለት ነው፣ በህንድም በቻይናም ማለት ነው። ሌላው በቢሊዮን የሚቆጠረው ህዝብ እንግዲህ ጣዖት የሚያመልክበት ሁኔታ ማለት ነው። ይሄ የህዝብን ወይም የአገሬን ክብር ወይም ስምና መርካቴ አይደለም፣ ግን ወንጌልን ስንናገር ሪያሊቲ ዋናውን ሁኔታውን ደግሞ እንድናይ ማለት ነው። ታዲያ ይሄ ሁሉ ህዝብ እንደ እግዚአብሔር ቃል ከሆነ ይፈረድበታል ማለት ነው። በኢየሱስ ክርስቶስ ያላመነ ተፈርዶበታል ነው የሚለው፣ ማንም ቢሆን ማለት ነው። ታዲያ ይሄ ሁሉ ህዝብ ወደ ፍርድ ሲሄድ አይሰማንም? ልጸል ይገባለን ሰዎች ማለት ነው። አሁን ሰይጣን ያስቀመጠውን ገደብ የክርስቶስ ኢየሱስ ታላቅና ድንቅ ስራ ሰብሮ ገብቶ ለእነዚህ በሚሊዮን ለሚቆጠሩ ሰዎች ወንጌል እንዲሰበር ይሄን እኛ በጾምና በጸሎት ታክተን ብንጠይቅ እግዚአብሔር ያደርገዋል የሚል እምነት አለ። እኛም ደግሞ ለዚህ አይነት እንቅስቃሴ በአሁኑ ጊዜ በጣም ደስ የሚለኝ ነገር ብኖር ምንድን ነው፣ ከኢትዮጵያ ውስጥ ወደ ህንድ ወንጌላውያንን እየላኩ የሚያገለግሉ እንዳሉ። ይሄ ከጠቅላላ አገልግሎት ጋር ሲታይ ትንሽ ሊመስል ይችላል፣ ግን ቀላል ነገር አይደለም። እንደዚሁም ደግሞ በዚች ምድር ያሉት ትላልቅ የእግዚአብሔር ሰዎች ዓለምን በወንጌል ተጽዕኖ ማሳደር የሚችሉት የእግዚአብሔር ሰዎች በዚህም እንደሚያስቡ መቼም አይጠረጠርም። ግን የበለጠ ከነሱም ጋር እየተባበርን አብረን እየጸለይ በመጨረሻው ዘመን ወንጌል ለዓለም ሁሉ እንዲሰበክ ማለት ነው። ሲሰበክ ግን ለቻይናውም፣ ለሂንዱም፣ ለሁሉ ማለት ነው። ያንን የማድረጉ ነገር ማለት ነው። አሁን ታዲያ እንዳይነካ እንዲህ አይነት ነገር አለ። እነዚህ ሰዎች አሁን ቅድም ያነሳሁት ነጥብ ልክ ኢየሱስንም እንደ ክርሽና እንደዚህ ስለሚወዱ በቃ ልክ እንደ ታ ነገር አድርገው ነው የሚወስዱት። በዚህ አይነት ጣዖትን እያመለኩ ናቸው፣ ያንን እየቀጠሉ ናቸው። ያ እንድነካም አይፈልጉም። በሌላው እያደጉ በዚህ በዓለማዊው በምድራዊው እውቀት እጅግ በጣም እያደጉ በመንፈሳዊ ነገር ግን ይሄ ከምዕራባውያን ሌላ ነገር አንፈልግም፣ ይህንን ነው እኛ የምንፈልገው፣ ሳይንስና ቴክኖሎጂ የሚል አይነት ማለት ነው። ክርስትናው እዛ እንዳይገባ ማለት መከላከያ መንገድ ነው ይሄ። በሌላ በኩል ደግሞ ሴጣን የሰይጣን ስራ እንደሆነ ነው የምናየው። እዛ ወንጌል እንዳይገባ ሴጣን የሚከላከልበት መንገድ ማለት ነው። እነዚህ ሰዎች ሳያውቁ እንግዲህ እዛ ወንጌል እንዳይሰበክ እየተከላከሉ ነው ማለት ነው። ሰይጣን እኮ እነዛ እንዳይድኑ እኮ የሚያደርግበት መንገድ ነው። በሌላ በኩል ደግሞ በቻይና በኮሚኒዝም ጊዜ ክርስቲያኖች ሲሰደዱ ነበር፣ ክርስትና በመከራ ውስጥ ነበረ። እሱም ደግሞ ሰይጣን በኮሚኒዝምም ሆነ በጣዖት አምልኮ በተለመደው ጥንት ጀምሮም የነበረው አይነት ይሄ የጣዖት አምልኮ ጋር የተያዘ ሃይማኖትም በዚህም በዛ ሰዎች ክርስቶስን እንዳያውቁ የመከላከያ ግድግዳ እያደረገ ነው ያለው። ኮሚኒዝም የእግዚአብሔር የህልውና ጠላት ነበር። የእግዚአብሔርን የህልውና ልክ አሁን ፈርዖን እያየ እግዚአብሔርን ለመቀበል ወይም ደግሞ የእግዚአብሔርን ሀሳብ ለመቀበል እምቢ እንዳለ ሁሉ ኮሚኒዝም ራሱን የቻለ አንገተ ደንዳና ነበር። መሪዎቹም ደግሞ የእግዚአብሔርን የህልውና ይክዱ ነበር። ብዙ ቅዱሳን በምድር ዙሪያ ሲጸልዩ እግዚአብሔር ኮሚኒዝም ከስሩ ገንድሶ ጣለው። የእግዚአብሔርን ህልውና የሚቃወም እግዚአብሔር የለም የሚል በማቴሪያል የሚያምን ይህ ራሱ የእግዚአብሔር ተቃዋሚ ነው። ሌሎቹም አሁን በጣዖት መልክም የእግዚአብሔር ስራ መቃወም ማለት ተመሳሳይ ነገር ስለዚህ እነዚህ ሁሉ ነፃ እንዲወጡ በድንቅ ተአምር በታጀበ የእግዚአብሔርን ህልውና በመቅራ ተረሰር በጸሎትም በእርምጃ እንደዚህ ልናደርግ ይገባናል። እነዚህ ሰዎች አሁን ምን ማድረግ ጀመሩ? ብዙዎቹ አሁን ወደዚህ ወደ አሜሪካ ወደዚህ ወደ ምዕራቡ ዓለም በሚመጡበት ጊዜ በጣም የተዋጣላቸው የሙያ ሰዎችም ስለሆኑ ቀስ ብለው የክርስቲያኖችን ህይወት እየገጠገዙ ይህ የነሱ የጣዖት አምልኮ መንፈሳዊ ነጠቃሚ ባይ ስፖርት በማስመሰል ወይም በሌላ መንገድ በማስመሰል አስማቲን ጥንቆላን እያስተማሩ ናቸው። እነዛ ደግሞ እዚህ ያሉ ደግሞ በጥልቀት የመጣሉትሽን ነገር በግላቸው አንብበው ወይም ደግሞ የሚከታተሉ ላይሆኑ ይችላል፣ ስመ ክርስቲያኖች ሊሆኑ ይችላል። አሁን ለይተው ስለማያውቁ ጥሩ መስሏቸው የእግዜር ነገር መልካም ነገር መስሏቸው ያንን የጣዖትን የዚህን የዲያብሎስን ጥበብ አካሄድ ደግሞ የመከተል ነገር አሁን እየበዛለበት ሁኔታ አላለ። በዚህ ጊዜ ደግሞ እኛ የኢየሱስ ክርስቶስ ወንጌል ምድርቱን እንዲሞላ እነዛም እንዲድሩ እነዚህ እዚህም ደግሞ ያሉት በነዛ ተጭኖ ሳይደረጉ እንዲሆኑ ማለት ነው። በዛም በሩቁ ምስራቅም የእግዚአብሔር ስራ በድንቅ ሁኔታ እንዲደረግ ልንጸልይ ይገባናል። ለእነዚህም ሁሉ ማለት ነው ይችንም ምድር ደግሞ ከዚህ ተጭኖ ነፃ ማድረግ ይገባናል። ይሄ ነው እንግዲህ በአሁኑ ዘመን በመጨረሻው ዘመን ጌታ ከኛ የሚጠብቀው። እንደ ድሮ ዝም ብለን በአንድ ቦታ ቁጭ ብለን ቃልን እርስ በርሳችን እየሰማን እየተጽናናን መቀመጥ የሚገባን ጊዜ አይደለም። ከዛ አልፈን የእግዚአብሔርን ስራ መስራት የሚጠበቅብን ነው። ይህንን መልእክት ይህንን እንግዲህ ስናስብ የእኛ ሰባኪዎች፣ ወንጌላውያን፣ መጋቢዎች፣ ቄሶች መውጣት አለባቸው የኢየሱስ ክርስቶስን ወንጌል ይዘው ለቻይናው፣ ለህንዱ እዚህ ላለው ማለት ነው። አሁን የበለጠ ስለ ኢየሱስ ክርስቶስ መናገር እንችላለን፣ በጉልበት መልክ ሳይሆን በፍቅር እየቀረበን ማለት ነው። ያንን ደግሞ ህገ መንግስቱ አይከለክልም። ዲሞክራሲ ሰዎች ግን ባለፈውም እንዳልኩት እርስ በርሳችን በሰላማዊ መንገድ ተግባብትን ለመነጋገር እንደምንችል ሰውን ማስገደድ አንችልም እንጂ ሀሳብ ለሀሳብ መለዋወጥ አይከለክልም። ልክ እኛም ደግሞ የወንጌልን ሀሳብ ከሰዎች ጋር በዚህ መልክ መለዋወጥ እንችላለን። እሱ ከሆነ ይችን ምድር ከሩቅ ምስራቅ ከጣዖት አምልኮና ከአጋንንታዊ አካሄድ ተጭኖ ያው በጥበብ እኮ ነው የመጣው። በጥበብ መልካም የሳይንስና ቴክኖሎጂ እውቀት በማስመሰል የሳይንስና ቴክኖሎጂ እውቀት ባለፈው እንደተናገርኩት እግዚአብሔር ለሰው ልጆች በሰጠው ችሎታ የመጣ ስለሆነ የእግዚአብሔርን ህልውና እስካልካድነት ለእኛ ጥቅም እስከሆነ ድረስ ለእግዚአብሔር ክብር እስከሰጠን ድረስ በዛ ላይ ችግር የለበትም። ነገር ግን ማንኛውም ነገር ለእግዚአብሔር ክብርን የማይሰጥ ነገር እግዚአብሔር በዛ ነጥብ ላይ አይስማማም፣ እግዚአብሔር ይጸየፈዋል። እንድናድግ የእግዚአብሔር ፈቃድ ሆኖ ካደግን በኋላ ደግሞ የእግዚአብሔርን ህልውና እንድንክድ የእግዚአብሔር ፈቃድ አይደለም። ያኔ ነው እግዚአብሔር ቁጣው በህዝብ ላይ ሊወርድ የሚችለው። እግዚአብሔር ማንነታችን እንዲጸየፍ የሚችለው ያኔ ለእርሱ ክብርን መስጠት ስንተው ብቻ ነው። ስለዚህ ያው ነው እንግዲህ በአሁኑ ዘመን በዓለም ላይ ተጽዕኖ የምናሳድርበትን ሁኔታ ማሰብ ይገባናል። ለምን እሱን እኛው ከኛው አንጀምርም? ለዚህ እኮ ልዩ መገለጥ እኮ እየነገርኩ እኮ አይደለም እኮ የእግዚአብሔር ፈቃድ ነው ወንጌልን ይዘን ለዓለም እንድንወጣ። በዛ በመካከለኛው ምስራቅ ጥቂት ሰዎች ያኔ ታዘው ወጥተው ወንጌልን በሰበኩ ጊዜ ምድር ሁሉ ዛሬ ክርስትና በዓለም ዙሪያ ሁሉ እንደተሰራጨ በጥቂት ሰዎች እንደሆነ እኛ ደግሞ በብዙ ሺህ የምንቆጠር እኛ እንደዚሁ ቤተሰብ ይሆን ኢትዮጵያውያን ይሆን እዚህ ባለንበት ቦታ ካለን እንኳን ይሄን ሀሳብ ይዘን እርስ በርሳችን ተመካክረን እኮ ብንወጣ በዓለም ውስጥ ያለው የክርስቶስ ኢየሱስ ስራ በስፋት የሚሰራበትን መሰረት ልንጥልና ልንጀምር እንችላለን። መሰረቱ ተጥሏል አለ፣ ግን ያንን ስራ ያንን ማወቅ ያንን ማስተዋል ለሌሎቹ አስተላልፈን ከነዛ ደግሞ ከሌሎች ደግሞ በዚህ በእግዚአብሔር ስራ ጋር ከሚተባበሩት ጋር ሆነ ምድርን በወንጌል ለመድረስ ያለውን አካሄድ ልናስፋፋ ልናጧጡፍ በከፍተኛ ደረጃ በዚህ በመጨረሻው ዘመን ይህ እንዲሆን ለማድረግ ያንን ልንጀምር ኮን ይችላለን። እዛው ባለንበት ቦታ ሆነ በትንሽ ቦታ እየተጣላል ማንስ ማን ያስተምር? ይሄ እኮ እንደዚህ እኮ መስበብ የለብንም። የእግዚአብሔር ጸጋ ያለው ማንም ይስበክ፣ እግዚአብሔርን የሚፈራ የእግዚአብሔር ጸጋ ያለው ማንም ያስተምር፣ የጸጋ ስጦታ ያለው ማንም እግዚአብሔርን ያገልግል። ገረብ ልናበጅ አይገባም። እግዚአብሔርን ይፍራ፣ እንደ እግዚአብሔር ቃል የሆነ አገልግሎት ይስጥ እንጂ ከዛ ከዛም ውጪ ደግሞ የምንገድም ከሆነ ሌላ አሉባልታ ያሰራጨን የእግዚአብሔር ስላም እናሰራጭን ከሆነ የእግዚአብሔር ፈቃድ አይደለም። የእግዚአብሔር ፈቃድ የዳኑት ሁሉ ወጥተው የእርሱ ምስክሮች እንደሆኑ ነው። ያንን ምስክርነት ደግሞ በቅንነት በፍቅር በትጋት እርሱን በሚወድበት ፍቅር እንድናከናውን ነው። ያንን የሚከላከልና ለአስቅድም ከኔ በላይ ታወቀ ብለን እንቅፋት የምናበጅ አገልጋዮች ካለ ይህ ትልቅ ችግር ነው። እግዚአብሔር ይህንን ይጸይፋል። ከዚህ መንገድ ልንመለስ ይገባል። በዚህ መልክ ወንጌልን ለዓለም ልናደርስ በዚች ምድር ይህንን ይችን ምድር በዚህ መልክ ከኛ ከክርስቲያኖች በላይ የሩቅ ምስራቅ ሰዎች ተጽዕኖ እያሳደሩ ካሉ እንግዲህ እዚህ ላይ በጣም ነገር ይጠባናል። እነሱም ነጻ እንዲወጡ እነሱም ደግሞ ሰይጣናዊ ተጽዕኖ የጣዖትን ነገር በሌላ መልክ በዘመናዊ መልክ የሚያደርጉበትን ሁኔታ እዛ ላይ ግልጽ አድርገን ሰዎች ክርስቶስ ኢየሱስ እንዲከተሉ የማድረግ ማለት ነው። እንግዲህ ከኛ የሚጠበቀው ኃላፊነት ይሄ ነው። ይህንን ለማድረግ እንትጋ። በመጀመሪያ በጸሎት እንበርታ። እስቲ በግላችን ለዓለም እንጸልይ፣ ለአሜሪካ እንጸልይ፣ ለዓለም እንጸልይ፣ ለአሜሪካ፣ ለካናዳ ቅድም እንዳልኩት ለሀገሮች ሁሉ እንጸልይ፣ ለኢትዮጵያም እንጸልይ። እግዚአብሔር አምላካችን ኢትዮጵያን እንደተናገረው በሰማያዊ በረከት እንዲያያል ያለ አድሎ እንጸልይ። በራሳችን እይታ በጠባብ እይታ ሳይሆን እግዚአብሔር በሚፈልገው መንገድ ኢትዮጵያን እንዲባርካት እንጸልይ። ለእግዚአብሔር እኛ ኢትዮጵያውያን እኛ አበሻዎች ጌታን የተረዳን ለክርስቶስ ኢየሱስ የዘላለም ፈቃዱ መፈጸሚያ አላማ የአላማ መፈጸሚያ እንዲሆን እንጂ የክፋትና የተንኮል ሌላ ሌላ አስጸያፊ የሆኑ ነገሮች ምሳሌ እና የዛ መፈጸሚያ አንሁን። በኢትዮጵያ ምድር በቅንነት መንፈስ ያለው የተሳሳተና የማይበጅ አካሄድ ሲሆን በቅንነት እንናገር፣ በትህትና እንናገር። እኛ የጥላቻ ነገር የምንዘራ ወይም ደግሞ ትላልቅ የፖለቲካ ውሳኔ የምንወስድ አይደለም። እግዚአብሔር ከክርስቲያኖች መካከል ወደዛም ካደረሳቸው እግዚአብሔር ይመስገን፣ ያም ይከለከላል ማለት አይደለም። ግን እንደ እግዚአብሔር ሰዎች ለኢትዮጵያ ምድር ስንጸልይና የሚበጀው ለመናገር ለማንም አድሎ ሳናረግ እግዚአብሔር የሚፈልገውን ሀሳብ የእግዚአብሔር ዓላማ የሆነው ሰዎች ሁሉ የሚባረኩበትን እግዚአብሔር የሚከብርበትን ነገር ልንናገር ይገባናል። የማንም ወገን የማንም ጎሳ ወገን መሆን አይገባል። እና የኢየሱስ ክርስቶስ ወገን ሆነን በምድሪቱ ላለው ለመሪዎች፣ ለገዢዎች ከላይ ጀምሮ እስከ ታች እስከ ቀበሌ ድረስ ሊስተካከል የሚገባ ነገር ሲኖር በቅንነት መንፈስ ይሄን ሊስተካከል ለምድራችን ይጠቅማል፣ እግዚአብሔር ይከብርበታል። ይህን የኢየሱስ ክርስቶስ ሀሳብ ስለሆነ ነው የምናገረው። ፍትህና እውነተኝነት እንዲኖር እርስ በርስ መገፋፋት አይጠቅመንም። እርስ በርስ ደግሞ መጠራራት አይጠቅመንም። በዘር መከፋፈል አይጠቅመንም። ፍትህ መጓደል አይጠቅመንም። የበላይነት ስሜት አይጠቅመንም። የበታችነትም ስሜት አይጠቅመንም። እኛ በፍቅር አንድ ላይ ሆነ ተያይዘን በምንሰራበት ጊዜ ፍትህ ሲኖር፣ ግፍ ሲወገድ፣ የእውነተኝነት ሲኖር፣ ስርቆት ሲጠፋ፣ ሙስና ሲጠፋ ምድር ትባረካለች። ይሄ ደግሞ በተግባር የሚታይ እንጂ በቃል የሚነገር አይደለም። በቃል መነገሩ ዋጋ የለው። በቃል የሚነገረው በተግባር አሳይደን ምድሪቱ እንድትባረክ ከመሪውን ጀምሮ ህዝቡ ሙሉ ለዚህ አስተዋጽኦ አድርገን ምድሪቱ ወደ ክብርና ወደ በረከት እንድትመጣ አስተዋጽኦ እናድርግ ብለን ደግሞ ልንናገር ይገባናል። በጥላቻ መንፈስ ሳይሆን በክርስቶስ ኢየሱስ የትህትና መንፈስ፣ የፍቅር መንፈስ ይህንን ነገር መናገር ይገባናል። ይሄ ኃላፊነታችን ነው። ልክ ሙሴና አሮን ህዝቡን እስራኤልን ከዛ ከታላቅ መከራ እንዲያወጡ የእግዚአብሔርን ዓላማ ይዘው እንደወጡ የእግዚአብሔርን ጥሪ ተቀብለው እንደወጡ ማለት ነው። ወጥተውም ደግሞ እግዚአብሔር ከነሱ ጋር በድንቅ ተአምራት ስራውን እንደሰራ ሞገስ እንደሆናቸው ያንንም ደግሞ በመስራቱ በግብፅ ህዝብ፣ በፈርዖን ፊት፣ በዓለም ህዝብ ፊት ሁሉ በዚያን ጊዜ በነበረው ሁሉ እግዚአብሔር እንደከበረ ያን ድንቅና ታላቅ ተአምራቱን በሙሴና በታዘዙት በሙሴና በአሮን አማካይነት ሆኖ ለአሁኑ ላለው ለዓለም ህዝቡ ሁሉ የሚተርፍ ይህንን ትምህርት እንድተወልን በኃይልን የሚከፍልበት እምነት ያየናቸው ሰሞኑን ስናያቸው የነበርናቸው ድንቅ ታምራት ዛሬ በዓለም ሁሉ የሚነገሩ ያንን ለዓለም የሚበቃ ትምህርት እስካሁንም ወደፊትም ለሚመጣው ዓለም ሁሉ ወደፊትም ለሚመጣው ሕዝብ ማለት ነው ዓለም የመጨረሻዋ እግዚአብሔር ወደዚህ ጌታ እግዚአብሔር በዚች ምድር ላይ ኢየሱስ ክርስቶስ ለዘላለም እኛን እስክወስደን ድረስ ወደ ዘላለም ከተማ ወደ አዲስቷ ኢየሩሳሌም እርሱ ያመኑትን በዓለም ያሉትን የእርሱ ልጆች ከሁሉም ዘር ከሁሉም ጎሳ ከሁሉም አገር የእርሱ የሆኑትን እርሱ ሰብስቦ ወደ ቅድስት ከተማ ወደምትመች ከተማ ኃጢአት ወደሌለባት ከተማ ግፍ ወደሌለባት ከተማ ፍትሐዊነት ወደማይጓደልባት ከተማ ሙስና ወደሌለባት ከተማ በሽታ ወደሌለባት ከተማ ድንቅ ከተማ ተወዳዳሪ ወደሌላት ከተማ እርሱ በዚህ ዓላማ ወደ ሰራት ከተማ እስኪወስደን ድረስ በዓለም ካለው ሕዝብ ሁሉ እርሱን ያመኑትን ሁሉ እስኪወስድ ድረስ ይሄ ታሪክ ሙሴና አሮን የሰሩት ለእግዚአብሔር በመታዘዝ የሰሩት እስካሁንም እየተነገረ ነው አለው። እስከዛም ይነገራል። እኛ ለጌታ ታዘን የእርሱን ዓላማ በምንፈጽምበት ጊዜ ይሄ በዓለም ሁሉ ሳናት ዓለምን ሁሉ የሚያዳርግ በዓለም ሁሉ ተጽዕኖ የሚያደርግ አይነት አገልግሎት ሆኖ ነው። ልክ የሙሴና የአሮን አገልግሎት እንደሆነ ማለት ነው። ያኔ እግዚአብሔር ሕዝቡን እስራኤልን ነፃ ለማውጣት የወሰደው ድንቅ ተአምር በዓለም ሁሉ እስካሁንም እንደሚነገር ማለት ነው። ዛሬም ደግሞ እኛም ተነስተን ታዘን ጌታን ማገልገል ስንጀምር በዚህ መልክ በዚህ ምድር ቅድምም ብዙ እንደተወያየ ነው ማለት ነው ስናገር ይህ ክብር በእግዚአብሔርም በዓለምም ሁሉ ፊት ሞገስ ያለበት ይሆናል። በዘላለማዊም አገር ደግሞ መታሰብ ያለበት አገልግሎት ይሆናል። ይሄ በእግዚአብሔር ዘንድ ይታሰባል። ሳናቅ የምናደርገው ለእግዚአብሔር ታዘን የምናደርጋት ትንሿ ነገር በሰማይ ግን ትልቅ ስፍራ ያላት ይሆናል። የተለየ ሞገስና የተለየ ክብር የሚሰጥበት የተለየ ሽልማት ምድራዊ ሽልማት አይደለም፣ ጣፊ ሽልማት አይደለም፣ የዘላለም ሽልማት የሚሰጥበት አገልግሎት ነው የሚሆን። ስለዚህ ልክ ሙሴና አሮን አምላካቸውን እግዚአብሔርን እንዳገለገሉ በዚህ መልክ አምላካቸው ታዘው በማድረጋቸው ከእነሱ ጋር እንደተባበረ እስካሁን የሚነገር ድንቅ ነገር እንዳደረገ እኛም ተነስር በምንሰራበት ጊዜ እግዚአብሔር ከኛ ጋር ይሆናል። ጥንት በነ ሙሴ ጊዜ የሰራው እግዚአብሔር ዛሬም ይሰራል። ለሙሴ እንደተናገረው እኔ እንደ ለእስራኤል ሕዝብ አንተን ማን ሊበልህ እኔ ያለና የሚኖር ያለና የሚኖር ሂድና ያለና የሚኖር ባላቸው ዛሬ የአብርሃም የይስሐቅና የያዕቆብ አምላክ ይህ ለዘላለም መጠሪያ ይሆናል እንዳለው ዛሬ እኛም እንደምንለው የአብርሃም አምላክ እግዚአብሔር ባክን ድረስ ልን እንደምንለው የእስራኤል አምላክ እግዚአብሔር ባክን ድረስ ልን እንደምንለው የይስሐቅ አምላክ እግዚአብሔር እንደምንለው ዛሬ መጠሪያ ይሆናል እንዳለው ዛሬ ሁላችንም ይህንን ስም እንጠራለን። ይህም ሙሉ በቃል ኪዳን አብርሃም ይስሐቅና ያዕቆብ እግዚአብሔርን በመታዘዛቸው ሳቁ ይህንን ክብር ተጎናጸፉ። ለዓለም ሁሉ የበቃ ክብር ማለት ነው። እኛም ዛሬ ታዘን በምናገለግልበት ጊዜ የእግዚአብሔር ክብር ከኛ ጋር ይሆናል። በትንሹ ብንጀምር በትንሹ ጓዳ የምንሰራትን ነገር እግዚአብሔር ትልቅ ነገር ሊያደርግ ይችላል። በዚህ በመታመን ጌታ አምላካችንን እንደ ሙሴና እንደ አሮን እናገልግል። ልክ ያለ በሙሴ ጊዜ የሰራው ዛሬም ይሰራል። ያለና የሚኖር ዛሬም ያለ ነው። የነበረ ዛሬም ያለ ለዘላለምም የሚኖር ነው። በሐዋርያት ዘመን ሰርቷል። በድንቅ ታምራት እሱን በሚያገለግሉበት ጊዜ በንጹህ ልብና በቅንነት መንፈስ ለራሳቸው ክብር ሳይሆን ለእግዚአብሔር ክብር አገልግለዋል፣ ሰርቷል፣ ከእነሱ ጋር ነበረ። ዛሬ ከእኛ ጋር እግዚአብሔር ይሰራል። እንደዚሁ ከነ ሙሴ ጋር ነበረ፣ ከነ አሮን ጋር ነበረ፣ ዛሬም ይሰራል። ይህንን ይዘን የወንጌልን አገልግሎት ይዘን እንውጣ። ወንጌልን ለማስፋፋት ደግሞ የጸጋ ስጦታዎቹን በአግባቡ እንጠቀም። ይህንን ሀሳብ እንግዲህ ወደ ዋናው ሀሳብ እስኪገባ ድረስ አልፎ አልፎ ማስገባት አይቀርም ማለት ነው። እንግዲህ ሙሴና አሮን በዚህ መልክ ያደርጉ ነበር። አሁንም ይህንን ክፍል በሚቀጥለው ትምህርታችንን እናቀርባለን። በዚህ አይነት እንግዲህ ዓለምን በወንጌል ተጽዕኖ እንድናደርግ ትልቁ ነጥብ ምንድን ነው? እኛ ኢትዮጵያውያን ዓለምን በወንጌል ተጽዕኖ ማድረግን በትንሹ ልንጀምር እንችላለን የሚል መልእክት ነው። ይሄ ሰውዬ ምን እያወራ ነው ያለው? ለተቀማሽ ሰማይ ቅርቡ የሚል ተረት ሊተረትብኝ ይችላል። አዎ ለተቀማሽ ሰማይ ቅርቡ አው እንግዲህ ይሄ እንደሱ አይደለም። ይሄ የወንጌል ምስጢር ነው። ይሄ ወንጌል ነው። ኢየሱስም ቢሄድ እንደማውራው ሳይሆን በትንሹ እንደ ቃሉ ብንታዘዝ እግዚአብሔር በእኛም ሕይወት ድንቅ ነገርን ሊሰራ ስለሚችል እርምጃ መውሰድ እንጀምር። በቃ ከኛው እንጀምር። በመጀመሪያ ከፍቅር እንጀምር፣ እርስ በርሳችን ከመፋቀር፣ ከዛ እርስ በርሳችን በቅነት ማገልገል፣ በዛ መልክ ደግሞ በዚህ መንገድ አሁን ባለው መንገድ፣ ይህም ደግሞ ረዥም ጊዜ የሚጠይቅም አይደለም፣ አስቸጋሪና የተወሳሰብ ነገር አይደለም። መተግበር ስለምንችል ይህንን የእምነት እርምጃ መውሰድ ብንጀምር ጌታ ከኛ ጋር ይሰራል። በሚቀጥለው ትምህርታችንን እንግዲህ ይህንን እንቀጥላለን። ዛሬ ይህንን በጸሎት እንዘጋለን። እግዚአብሔር የሰማነውን ይባርክልን። አምላካችን እግዚአብሔር ሆይ አንተ ድንቅ አምላክ ነህ። በጥንት ታላላቅ ነገሮችን አድርገሃል፣ ዛሬም ታደርጋለህ። ለዘላለምም ድንቅ አምላክ ነህ። የሚመስል የሌለ ታላቅ አምላክ ነህ። እንደ ቃልህ ታደርጋለህ። እኛም ጌታ ሆይ ቃልን ሰምተን እንድንታዘዝ እርዳን። እነሆ ተስፋ የሚያስቆርጠውን ዲያብሎስን የዲያብሎስን ሀሳብ እንድንቃወም እርዳን። ወንጌል እንዳንሰብክ አስሮ ያስቀመጠን፣ ተስፋ አስቆርጦ ያስቀመጠን፣ እንዳንንቀሳቀስ እግዚአብሔር የተለያየ ተጽዕኖ የሚያደርገው የዲያብሎስን ተጽዕኖ እግዚአብሔር ሆይ በስሜ እየተቋቋምን ወንጌልን ለምድር የምናደርስበትን ለሌሎቹ ላልሰሙት ወንጌልን የምንሰብክበትን ሁኔታ ጌታ ሆይ አለ እርዳን። እንደ ሙሴና እንደ አሮን በታማኝነት ማገልገልን እንድንጀምር እርዳን። ሙሴና አሮንም እንደኛ ስጋ ለባሾች ነበሩ፣ ነገር ግን በመታዘዛቸው ይህንን ታላቅ ነገር በሕይወታቸው አረግ። ኤልያስም እንደዚሁ እንደኛ ስጋ ለባሽ ነበረ፣ በእሱ ድንቅ ነገርን አደረገ። ሐዋርያትም እንደኛ ስጋ ለባሾች ነበሩ፣ በእነሱም ላይ እንደዚሁ ድንቅ ነገር አለ። ይህ የመታዘዝ ነገር እንደሆነ አሁን ይገባል። ስለዚህ እኛም በመታዘዝ ያንተ የዓላማ መፈጸሚያዎች እንድንሆን እርዳን። በተለይም በዚህ በመጨረሻ ዘመን ያለን እግዚአብሔር ሆይ ያንተን የልብን ሀሳብ ማገልገል እንድንችል እንድንተጋ እርዳን። ከኛው እንድንጀምር እርዳን። ጌታ ሆይ ስለሰጠን ትምህርት እናመሰግናለን። በኢየሱስ ክርስቶስ ስም አሜን።